ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በዶክተር ደብረጽዮን ቡድን የመቀሌ ከንቲባ ጽህፈት ቤትን ተቆጣጠረ። አቶ ጌታቸው በትግራይ መፈንቅለ መንግስት እየተካሄደ ነው ብለዋል። በአብይ ርዕስ ዝርዝሩን ይዘናል። ሐሙስ መጋቢት 4 2017 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሳችን ደግሞ ቢላንድራዴ ነው። ጽዮን ግርማ የዕለቱ ዋና አዘጋጅ ናት። ስመኝሽ የቆየ የሰዓቱን የዓለም ዜናዎች ይዛ እየተጠባበቀች ትገኛለች። በርዕሶች ነው የምንጀምረው። መልካም ምሽት።
በድጋሚ እንደምናመሻችሁ። የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ወይም ኤኮዋስ የቀጠናው የጦር ኃይል በተጠንቀቅ እንዲጠባበቅ ትዕዛዝ ሰጥቷል። የጸጥታ ተንታኞች እርምጃውን ያደነቁ ቢሆንም የተቋሙ ሶስት አባል ሀገራት በቅርቡ መውጣታቸው ውጤታማነቱን አጠራጣሪ እንደሚያደርገው ተገልጿል። የናይጄሪያ መከላከያ ሚኒስትር ሙሐመድ ባዳሩ አቡባከር የኤኮዋስ የጦር ኃይል በተጠንቀቅ ላይ እንደሚሆን ያስታወቁት ትላንት ማክሰኞ በተካሄደው የምዕራብ አፍሪካ ሀገራት ጥምረት የሆነው ኤኮዋስ 43ኛ መደበኛ የጸጥታ ስብሰባ ወቅት ነው። 5000 ወታደሮች እንደሚኖሩት የሚጠበቀው የጦር ኃይል በቀጠናው የሚካሄዱትን የሽብርተኝነትና ድንበር ዘለል ወንጀሎች ለመከላከል የሚደረግ ቀጠናዊ የጸጥታ እንቅስቃሴ አካል ነው። የምዕራብ አፍሪካው ተቋም አካል የሆኑት ቡርኪና ፋሶ፣ ማሊና ኒጀር ከኤኮዋስ ተገንጥለው የሳህል ሀገሮች ጥምረት የተባለ ኮንፌዴሬሽን አቋቁመዋል። ወታደራዊ አመራር ያላቸው ሶስቱም ሀገራት ኤኮዋስን የአባል ሀገራቱን ጥቅም ከማስጠበቅ ይልቅ የውጭ ሀገራት ጥቅም ማስፈጸሚያ ሆነዋል ሲሉ ይከሳሉ። ጠፈር ላይ ከጊዜያቸው በላይ የቆዩ የዩናይትድ ስቴትስ የኤሮኖቲክስና ጠፈር ምርምር ወይም ናሳ ተመራማሪዎችን ለመተካት ወደ ጠፈር ሊጓዝ የነበረው የስፔስ ኤክስ መንኮራኩር የሮኬት ማስወንጨፊያ እክል ስለገጠመው ወደ ጠፈር ጣቢያው የሚደረገው በረራ ዘግይቷል። ቡች ዊልመር እና ሱኒ ዊሊያምስ የተባሉት ጠፈርተኞች ከ9 ወራት በኋላ ወደ ምድር ከመመለሳቸው በፊት እነሱን የሚተካ የጠፈርተኞች ቡድን ከዓለም አቀፉ የጠፈር ጣቢያ መድረስ ይኖርበታል። ይሁን እንጂ ከኬኔዲ የጠፈር ማዕከል ሊወነጨፍ ተዘጋጅቶ የነበረውን ፋልከን ሮኬት እክል ገጥሞታል። አሶሲየትድ ፕሬስ እንደዘገበው ሮኬቶቹን ደግፈው ከያዙት መሳሪያዎች መካከል አንዱን የሚቆጣጠረው ማስወንጨፊያ ክፍል ችግር የገጠመ መሆኑን መሐንዲሶች በመናገራቸው ስፔስ ኤክስ ተልእኮውን እንዲያዘገይ ተደርጓል። ችግሩ የታወቀው ሮኬቱ ከመወንጨፉ ከ4 ሰዓታት ባልነሰ ጊዜ ውስጥ ሲሆን ተልእኮ ሙሉ ለሙሉ እንዲሰረዝ የተደረገው ከመወንጨፊያ ሰዓት 1 ሰዓት ያነሰ ጊዜ ሲቀረው መሆኑ ተመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ዩናይትድ ስቴትስ የሩሲያና ዩክሬንን ጦርነት ለማብቃት ለ30 ቀን የሚቆይ የተኩስ አቁም ስምምነት እንዲደረግ ያቀረበችውን ሀሳብ የሩሲያ ፕሬዚዳንት ቭላዲሚር ፑቲን ዋና የውጭ ፖሊሲ አማካሪ ውድቅ አድርገውታል። የቀረበው የተኩስ አቁም ለዩክሬን የጦር ኃይል ከውጊያው ጊዜያዊ ፋታ ከመስጠት ያለፈ ፋይዳ የለውም በማለትም አጣጥለውታል። ቀድሞ በዩናይትድ ስቴትስ የሩሲያ አምባሳደር የነበሩት ዩሪ ኡቫኮቭ ለሩሲያ መንግስት ቴሌቪዥንና መንግስታዊ የዜና አውታር በሰጡት ቃለ መጠይቅ የእኛ ግብ ዘላቂ ሰላም መፍትሄ እንዲመጣ ነው። የእኛ ህጋዊ ጥቅሞችና ስጋቶች የታወቁ ናቸው። እነሱን ታሳቢ ባደረገ መንገድ ሰላማዊ መፍትሄ እንዲገኝ በጉጉት እንጠብቃለን ማለታቸውን ጠቅሷል። አሁን ባለው ሁኔታ ሰላማዊ መስለው የሚቀርቡ እርምጃዎችን የሚፈልግ የለም ሲሉም አክለዋል። የሩሲያ የውጭ ፖሊሲ ዋና አማካሪ ኢቫኮቭ አክለው ከዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ማይል ዎልዝ ጋር በተከታታይ እየተነጋገሩ መሆናቸውን ያረጋገጡ ሲሆን ንግግሩ በሚስጥር እንዲያዝ ተስማምተናል ብለዋል። በመጨረሻም የአውሮፓ ህብረት ከአሜሪካ በሚገባው ውስኪ ላይ የ50% ታሪፍ መጣሉን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከአውሮፓ በሚገባው ወይን፣ ሻምፓኝ እና ሌሎች አልኮል መጠጦች ላይ የ200% ታሪፍ እንደሚጭኑ አስጠንቅቀዋል። የ27 ሀገራት ስብስብ የሆነውን የአውሮፓ ህብረት በዓለም የከፋው ታክስና ታሪፍ ጣይ ሲሉ የገለጹት ትራምፕ እንደ አውሮፓን አቆጣጠር በ1993 ሲመሰረት ዓላማው በአሜሪካ የኢኮኖሚ ጥቅም ለማግኘት ነው ብለዋል። ባለፈው አንድ ወር ከአሜሪካ ከፍተኛ የንግድ ሸሪኮች ማለትም ከሜክሲኮ፣ ካናዳ፣ ቻይና እና የአውሮፓ ህብረት ጋር የታሪፍ ውዝግብ ውስጥ የገቡት ትራምፕ ታሪፉን መጣሉ አስፈላጊ የሆነው ሀገሪቱ ወደ አሜሪካ የሚገባውን አደንዛዥ እጽ እንዲያስቆሙና እንዲሁም የሸቀጥ አምራቾች በውጭ ያላቸውን ፋብሪካ ዘግተው ወደ አሜሪካ እንዲመጡ ለማስገደድ መሆኑን ይገልጻሉ። ትራምፕ ትላንት ረቡዕ የአውሮፓ ህብረትን ጨምሮ ብረት ወደ አሜሪካ በሚልኩ 35 ሀገራት ላይ የ25% ታሪፍ ጥለዋል። አውሮፓውያኑ በአጸፋው በአሜሪካ በሚላከው የ28 ቢሊዮን ዶላር ሸቀጥ ላይ ታሪፍ ጥለዋል። ካናዳ በበኩሏ 2.7 ቢሊዮን ዶላር የሚጠጋ የአሜሪካ ሸቀጥ ላይ ታሪፍ ጥላለች። ትራምፕ የታሪፍ ጦርነት ውስጥ መግባታቸውን ተከትሎ በአሜሪካ ያሉ የአክሲዮን ገበያዎች ባለፉት ጥቂት ቀናት አሽቆልቁለዋል። በአውሮፓ ላይ የሚጣለው ታሪፍ የፈጠረውን አሳሳቢነት በተመለከተ አስተያየት የሰጡት የአሜሪካ የዋናው ግምጃ ቤት ኃላፊ ስካት ቤሰንት በአንድ የንግድ አጋር ላይ በአንድ ወይም በሁለት ሸቀጦች ላይ የሚጣል ታሪፍ በአጠቃላይ ገበያው ላይ ትልቅ ለውጥ ያመጣል መባሉ እንደማይገባቸው ተናግረዋል። አድማጮች፣ ለሰዓቱ የያዝናቸው የዓለም ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶች ወደ አሉላ ልመልሳችሁ።
ስምኝሽ የቆየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈውን የዛሬ ሐሙስ መጋቢት 4 2017 ዓ.ም ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። የቀጥታ ምስልና ድምፅ አቀናባሪያችን ራም አክሊን ነው። ዋና አዘጋጇ ጽዮን ግርማ ናት። ከምሽቱ 3 ሰዓት ተኩል አብረናችሁ እንዘልቃለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ከመቶ ቀናት በላይ በዝግ የቆየው የመቀሌ ከተማ አስተዳደር ከንቲባ ጽህፈት ቤት ዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት ቡድን በተሾሙት ከንቲባ ቁጥጥር ስር መዋሉ ተገለጠ። በተመሳሳይም የመቀሌ 104.4 ኤፍኤም ራዲዮ ጣቢያ በዶክተር ረዳይ በረሃ በተሾሙት አቶ ዘመንፈስ ቅዱስ ፍስሐና የከተማው አመራሮች ቁጥጥር ስር መዋሉ ተገልጧል። ሙልጌታ አስፋሃ ተከታትሎታል።
ከመቶ ቀናት በላይ በዝግ የቆየው የመቀለ ከተማ አስተዳደር ከንቲባ ጽህፈት ቤት በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሓት ቡድን በተሾሙት ከንቲባ ቁጥጥር ስር ውሏል። በዶክተር ደብረጽዮን ሊቀመንበርነት በሚመራው የህወሓት ቡድን በኩል ታጭተው በከተማዋ ምክር ቤት የተሾሙት ዶክተር ረዳይ በርሃም ዛሬ ሐሙስ መጋቢት 4 ቀን 2017 ዓ.ም በከንቲባ ጽህፈት ቤት ውስጥ ገብተው ስራ መጀመራቸውን ይፋ አድርገዋል።
ህዝብና ለሓደ ምእቲ መዓልቲ ዝኣክል
ህዝባችን ለአንድ መቶ ቀናት የከንቲባ ጽህፈት ቤት ታሽጎበት ያለ አገልግሎት ቆይቷል። የመቀሌ ምክር ቤት ያጸደቀው ከ12 ቢሊዮን ብር በላይ በጀት የመሰረተ ልማት ስራዎች፣ የወጣቶችና የሰማዕታት ቤተሰብ ተጠቃሚነትና ሌሎች የልማት ስራዎች ተስተጓጉሎ ቆይተዋል።
በፖለቲካው አለመረጋጋት ምክንያት እየታየ ነው ያሉት በከተማዋ የሸቀጦች የዋጋ ንረት ለማስተካከል ህዝቡ እገዛ ማድረግ እንዳለበት አሳስበዋል። በጊዜው አስተዳደሩ የተሾሙት አቶ ብርሃነ ገብረ ኢየሱስ ጽህፈት ቤቱ በወታደራዊ አመራሮች በተደገፉ የህወሓት አመራሮች ቁጥጥር ስር ነው ብለዋል። ይህ የመፈንቅለ መንግስት ሂደት ቅጥያ ነው ማለት ለአሜሪካ ድምጽ ገልጸዋል።
በመቀሌና ሌሎች ወረዳዎች በወታደራዊ ኃይል ስልጣን እየተቆጣጠሩ ናቸው። በትግራይ ሰላምና ዴሞክራሲም እንዳይሰፍን እየሰሩ ቆይተዋል። እነዚህ ጥቂቶች አሁን ደግሞ ይህን ጠባብ ቡድን ደግፈው ለራሳቸው ከተጠያቂነት ለመዳን በመቀሌ 2 አርሚዎች አስገብተዋል። በዚህም ህዝቡን እያስጨነቁ በወታደር ነው ወደ ጽህፈት ቤት የገቡት።
ይህ ሂደት ተቀባይነት የሌለውና የጥቂቶች ቡድን ስራ ነው ሲሉም ተናግረዋል። የትግራይ ሰራዊትም ሆነ ወጣቱ የማይቀበለው ተግባር ነው ብለዋል። ትላንት ረቡዕ በአድ ጉደም ከተማ አንድ ወጣት በታጣቂዎች መገደሉም አቶ ብርሃነ ገልጸዋል።
በአዲ ጉደም ትናንት አንድ ወጣት ተገድሏል። ታጋይ የነበረ ወጣት ነው። በመቀሌ የተለያዩ ክፍለ ከተሞችም በተመሳሳይ ትናንትና ከትናንት በስቲያ ሰፊ የሰራዊት እንቅስቃሴ እያደረጉ ህዝቡንና ወጣቱን እያስጨነቁት ነው።
የተገደለው ወጣት በዛሬው ዕለት ባህር ሐጸይ የተባለች ከተማ ላይ የቀብር ስነ ስርዓቱን መፈጸሙ ከተሳታፊዎች አረጋግጠናል። ወደ መቀለ ከንቲባ ጽህፈት ቤት የገባነው በሰላማዊ መንገድ ነው ያሉት ዶክተር ረዳይ የከንቲባው ጽህፈት ቤት ሲጠብቁ የነበሩ የከተማዋ አይደር ክፍለ ከተማ ፖሊሶች በቦታው መቆየታቸው ትክክል እንዳልሆነ አምነው በመነሳታቸው ነው የገባነው ሲሉ አስረድተዋል።
ብዘይ ኸነ ይኹን ናይ ጥይት ድምጽ ሰላማው ናይ ቤትር ድምጽ ወን ዘይብሉ
ያለምንም የጥይት ድምጽ ነው የገባነው። በብትርም የተነካ ሰው የለም። በጸጥታ ኃይሎች ታጅበን የሌሎችን ጥቅምና ሐሳብ ረግጠን አልገባንም። ህግና ስርዓት ተከትለን ነው የገባነው። በከተማ አስተዳደር ብቻ ሳይሆን በሐድነት ክፍለ ከተማም እንዲሁ አስተዳዳሪው ወደ ጽህፈት ቤት ገብቷል።
የትግራይ ክልል ጸጥታና ሰላም ቢሮ በአድ ጉደም ከተማ የተፈጠረው ክስተት አስመልክቶ ባወጣው መግለጫ በከተማዋ ለአርበኞች መሬት የመስጠት መርሃ ግብር እየተፈጸመ በነበረበት ጊዜ እኛም ይገባናል ያሉ ሰዎች አልተካተትንም በማለታቸው የተፈጠረ ግርግር ነው ብሏል። በዚህ ክስተት የተጠቀ ሙ ህገወጥ ያሏቸው ሰዎች ባጃጅ ተብሎ በሚጠሩ በባለ 3 እግር ተሽከርካሪ ሆነው ተኩስ እንደከፈቱ ገልጾ በዚህ የተኩስ ልውውጥ በአራት ሰዎች ላይ ጉዳት ደርሷል ብሏል። ትላንት ማታ ስለተገደለው ወጣት ግን ያለው ነገር የለም። በተመሳሳይ የመቀለ 104.4 ኤፍኤም ራዲዮ ጣቢያ በዶክተር ረዳይ በርሀ በተሾሙት አቶ ዘመንፈስ ቅዱስ ፍሳሐና የከተማው አመራሮች ቁጥጥር ስር መዋሉ ተገልጿል። የራዲዮ ጣቢያው በታጣቂዎች ታጅቦ እንደተቆጣጠሩት አንድ የጣቢያው ሰራተኛ ለአሜሪካ ድምጽ ገልጿል። በጉዳዩ ላይ ከአቶ ዘመንፈስ ቅዱስ ፍሳ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። በክልሉም የሚንቀሳቀሱ አረና ትግራይ፣ ባይቶንና ውድብ ናጽነት ትግራይ ፓርቲዎች በጋራ በሰጡት መግለጫ ወታደራዊ ኃይል በመጠቀም የመንግስት ስልጣን ለመቆጣጠር የሚደረግ እንቅስቃሴ እንቃወማለን ብለዋል። ተቀማጭነታቸው አዲስ አበባ የሆኑ የዩናይትድ ስቴትስ ኤምባሲ ጨምሮ የ25 ሀገራት ኤምባሲዎች በሰሜን ኢትዮጵያ እያገረሸ ያለው ውጥረት እየተከታተሉት እንዳለ ገልጸው የፕሪቶሪያው ግጭት በዘላቂነት ማቆም ስምምነት የጥይት ድምጽ ያጠፋ በመሆኑ እንደሚደግፉ አስታውቀዋል። ዳግመኛ ወደ ግጭት መግባት አይገባም ያሉት ኤምባሲዎቹ ሁሉም ተቀናቃኝ ኃይሎች ውጥረቱን እንዲያረግቡና ወደ ውይይት እንዲቀርቡ ጠይቀው ለዚህም እንደሚደግፉ ገልጸዋል። በመቀለ ከተማ ውጥረቱን ተከትሎ ብዙ ሰዎች ከባንኮች በጥሬ ገንዘብ ያወጡ መሆናቸው ተገንዝበናል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታ ጽብሃን አመሰግናለሁ። ክቡራትና ክቡራን፣ ከዚሁ ርዕስ ጋር በተያያዘ ወደ አዲስ አበባ የሚመልሰን ነው ተከታዩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ በበኩላቸው መፈንቅለ መንግስት እየተፈጸመ ነው ብለዋል። ፕሬዚዳንቱ ዛሬ ሐሙስ በአዲስ አበባ ሸራተን አዲስ ሆቴል ውስጥ በሰጡት ጋዜጣዊ መግለጫ ለአሁኑ ሰዓቱ ትግራይ ውስጥ እየተፈጠረ ያለው አንድ የህወሓት አንጃ ደጋፊዎች ያላቸውን የተወሰኑ ከፍተኛ መኮንኖች በመያዝ ማህተም የመንጠቅና ስራዎች እንዳይሰሩ የማድረግ ስራ እየሰራ ነው ሲሉ ከሰዋል። አቶ አማኑኤል አሰፋ ውንጀላውን ያስተባብላሉ። ኬኔዲ አባተን የተከታተለው።
የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት አቶ ጌታቸው ረዳ ዛሬ ሐሙስ መጋቢት 4 ቀን 2017 ዓ.ም በአዲስ አበባ ከተማ በሰጡት ጋዜጣዊ መግለጫ ስለ ክልሉ ወቅታዊ ሁኔታ አብራርተዋል። አቶ ጌታቸው በህወሓት ያለውን ክፍፍል ተከትሎ የተፈጠረውን ውጥረት በተመለከተ ከጋዜጠኞች ለተነሳላቸው ጥያቄ ማብራሪያ ሲሰጡ በክልሉ መፈንቅለ መንግስት እየተካሄደ ነው ብለዋል።
አሁን ያለው ሁኔታ መፈንቅለ መንግስት እየተፈጸመ ነው? ኦፍ ኮርስ እየተፈጸመ ነው። አይ ዶንት ኖ ማህተሙ ምን እንደሚሰራ አላውቅም። ሌጂትሜት ኦቶሪቲ ያለው መንግስት አውርደህ ማህተም ስለያዝክ በተለየ መልኩ የምትፈታው ችግር የለም። በተግባር ግን የመፈንቅለ ስራ እየተሰራ ነው። መፈንቅለ መንግስት ነው እየተደረገ ያለው።
በአሁኑ ሰዓት ትግራይ ውስጥ እየተፈጠረ ያለው አንድ የህወሓት አንጃ ሲሉ የገለጹት ቡድን ደጋፊዎቼ ያላቸውን የተወሰኑ ከፍተኛ መኮንኖች በመያዝ እየሰራቸው ያሉ ስራዎች ናቸው ብለዋል አቶ ጌታቸው። ይህንን ስርዓት ለማስያዝ ጊዜያዊ አስተዳደሩ እድል ተነፍጓል ያሉት አቶ ጌታቸው በዚህ ሰዓት የፌዴራል መንግስት አግባብነት ያላቸውን እርምጃዎች መውሰድ አለበት ብለዋል። ወደ አዲስ አበባ የመጡትም በዚሁ ጉዳይ ላይ ለመነጋገር እንደሆነ ገልጸዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ በበኩላቸው ዛሬ ማምሻውን ለብዙሃን መገናኛ በሰጡት መግለጫ በትግራይ ክልል በአሁኑ ጊዜ እየተካሄደ ያለው በወረዳዎችና በከተሞች ህገ መንግስትን የማስከበር እርምጃ እንጂ መፈንቅለ መንግስት ተብሎ እየተገለጸ ያለው ስህተት ነው ሲሉ መናገራቸውን የመቀሌው የአሜሪካ ድምጽ ባልደረባ ዘግቧል። በትግራይ ክልል በአሁኑ ጊዜ አዲስ የተለየ ክስተት ሳይኖር በወሬ ግርግር እንደተፈጠረ እየተገለጸ ነው ያለው ያሉት አቶ አማኑኤል በዚህም የፌዴራል መንግስት ወደ ክልሉ እንዲገባ መጠየቅ ክህደት ነው ብለዋል። አቶ ጌታቸው ረዳ በዛሬው መግለጫቸው ከኤርትራ ጋር ግንኙነት እየፈጠሩ ያሉ አካላት አሉ ሲሉ ወንጅለዋል።
ፕሪቶሪያ በመፈረሙ ምክንያት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር ተሰልፈህ ኢትዮጵያ መንግስት ምናልባት ማስወገድ የሚቻልበት እድል ካለ ብለህ መንቀጭቀጭ በጣም አደገኛ ነው። እኔ ማቃቸው የትግራይ ከፍተኛ ወታደራዊ ኃላፊዎች እንደዚህ አይነት እብደት እንደማይቀበሉ ታውቃለህ። የተወሰነ ከዚህ ግርግር ጋር ግርግር የተጣባው በፍጹም የተረጋጋ ኢንቫይሮንመንት ከተፈጠረ አደጋ ላይ ወድቃለሁ የሚያስብ ጥቂት ግን ደግሞ ብዙ ሰው የማወናበድ አቅም ያለው ቡድን ግን እንደዚህ አይነት እንቅስቃሴ ውስጥ እንደገባ አውቃለሁ። የተወሰኑ ወታደራዊ አመራሮች ግን አደጋ መፍጠር የሚችሉ ግንኙነት አላቸው።
በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ በበኩላቸው ከኤርትራ መንግስት ጋራ ሌላ አካልን ለመጉዳት ተብሎ የሚፈጸም ግንኙነት የለንም በማለት የአቶ ጌታቸውን ክስ ተከላክለዋል።
ምስ መንግስት ኤርትራ አንጻር መንግስት ኢትዮጵያ ዝኾነ ንኩናት ዘዕድም ናብ ኩናት ዘእቱ ዝኾነ ዓይነት
ከኤርትራ መንግስት ጋራ ጦርነት የሚጋብዝ የኢትዮጵያ መንግስትን የሚጻረር ግንኙነት እንደሌለን ሁልጊዜ የሚገለጽ ነው። አሁንም የትግራይ ህዝብ ከሁሉም ጎረቤቶቹ ጋር ሰላም ያስፈልጋል። ተስፋ ያለው መረጋጋት ያስፈልጋል። ስለዚህ ከኤርትራ፣ አማራ፣ አፋርና ሱዳን እንዲሁም ሁሉም አጎራባች ህዝቦች ጋር ሰላማዊ ግንኙነት እንዲኖረን እንፈልጋለን። ከዚህ ውጭ ምንም አይነት ግንኙነት የለንም።
በተያያዘ የቀድሞ ተዋጊዎችን ትጥቅ የማስፈታትና ወደ ማህበረሰቡ መልሶ የመቀላቀል በእንግሊዝኛው ዲዲአር በመባል የሚታወቀው ሂደት ላለመተግበሩና ለተፈናቃዮች አለመመለስ ከፌዴራል መንግስቱ በላይ ተጠያቂ እኛ ነን ሲሉም አቶ ጌታቸው ተናግረዋል። ለፖለቲካ ፍላጎት ታጣቂዎች ትጥቅ እንዳይፈቱና ተፈናቃዮችም እንዳይመለሱ የሚፈልጉ አካላት መኖራቸውን በመግለጽም ወንጅለዋል። የቀድሞ ተዋጊዎችን ትጥቅ የማስፈታትና ወደ ማህበረሰቡ መልሶ የመቀላቀል ዲዲአር ሂደት የተደናቀፈው በክልሉ አመራሮች እንደሆነ የተገለጸው ከሀቅ የራቀ ነው ያሉት አቶ አማኑኤል በበኩላቸው በስምምነቱ መሰረት ከመከላከያ ውጭ በክልሉ ያሉ ኃይሎች መውጣት ጎን ለጎን መፈጸም ሲገባው አልተፈጸመም ብለዋል። በትግራይ ክልል ወቅታዊ ጉዳይ ላይ ከፌዴራል መንግስት በኩል አስተያየት ለማግኘት ያደረግነው ተደጋጋሚ ሙከራ ለጊዜው አልተሳካም። በክልሉ የሚንቀሳቀሱት አረና ትግራይ፣ ባይቶናና ውድብ ናጽናት ትግራይ የተባሉ ሶስት ፓርቲዎች በጋራ ባወጡት መግለጫ ወታደራዊ ኃይልን በመጠቀም የመንግስት ስልጣንን ለመቆጣጠር የሚደረግ እንቅስቃሴን እንቃወማለን ብለዋል። ተቀማጭነታቸውን በአዲስ አበባ ያደረጉ የዩናይትድ ስቴትስ ኤምባሲን ጨምሮ የ25 ሀገራት ኤምባሲዎች በበኩላቸው በሰሜን ኢትዮጵያ እያገረሸ ያለውን ውጥረት እየተከታተሉ እንደሚገኙ ገልጸው ሁሉም ተቀናቃኝ ኃይሎች ውጥረቱን እንዲያረግቡና ፊታቸውን ወደ ውይይት እንዲያዞሩ ጠይቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ክብራትና ክብራን፣ በተከታዩ ርዕስ ደግሞ ወደ ምዕራብ ኢትዮጵያ ነው የምናቀናው። የቦሮ ዲሞክራሲያዊ ፓርቲ በቤንሻንጉል ጉሙዝ ክልል ምክር ቤት የተደረገውን የህገ መንግስት ማሻሻያ የተቃወሙትን አቶ ዮሐንስ ተሰማን ጨምሮ ሶስት አባላቶቼ ታስረውብኛል ይላል። በጉዳዩ ዙሪያ ከክልሉ መንግስት ጋር አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ገብረ ሚካኤል ገብረ መድን ነው የያዘው።
የቦሮ ዲሞክራሲያዊ ፓርቲ የውጭና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር መብራቱ አለሙ ዛሬ መጋቢት 4/2017 ዓ.ም ለአሜሪካ ድምፅ በሰጡት ቃለ መጠይቅ የፓርቲው የፖለቲካ ዘርፍ ኃላፊና የቤኒሻንጉል ጉሙዝ ክልል ምክር ቤት አባል አቶ ዮሐንስ ተሰማ በክልሉ የተደረገውን ህገ መንግስታዊ ማሻሻያ በመቃወማቸው ታስረዋል ብለዋል።
ለፖለቲካ ፓርቲዎች የጋራ ምክር ቤት ስብሰባ ወደ አዲስ አበባ ሊወጣ ሲል ኤርፖርት ውስጥ ተይዞ አሁንም ደረቅ ጣቢያ ላይ ነው ያለው። አራተኛ ቀኑን ይዟል። ወደ አምስተኛ ቀኑ ወደ ፍርድ ቤትም አልቀረበም። ያለመከሰስ መብቱም አልወረደም።
በዛሬው ዕለትም ሌሎች ተጨማሪ ሁለት አባላት መታሰራቸውን አመልክተዋል።
ሌላ ማዕከላዊ ኮሚቴ አባል ታስሯል። ሌላም አባል ልጅም መሱሰ ታስሯል። ኦልሞስት እስሩ የቀጠለበት ሂደት አለ። አሁን ሶስት ሆነዋል። እንግዲህ ይቀጥላል ብለን እንጠብቃለን። ያው እንግዲህ ሀሳብን በሀሳብ ማሸነፍ ካልተቻለ ወደ እስር ነው የሚገባው። ከዚህ ቀደምም ለሶስት ላይ ዞሮ ታስረው የተፈቱ ናቸው። ከዚህ ቀደምም
በዛሬው ዕለት ታስረዋል የተባሉት የፓርቲው አባላት አንደኛው የማዕከላዊ ኮሚቴ አባል አቶ ሽባባው ኃይሌ ሲሆኑ ሁለተኛው ደግሞ አቶ ሙሉቀን አስፋው መሆናቸውን ዶክተር መብራቱ ተናግረዋል። ሶስቱም ሰዎች እዛው በቤኒሻንጉል ጉሙዝ ክልል መታሰራቸውንም ገልጸዋል። ይህን ጉዳይ በማስመልከት በዛሬው ዕለት መግለጫ ያወጣው ፓርቲው በአመራሮቼ ላይ የተጀመረው እስራት፣ ወከባና ዛቻ እንዲቆም ከህግ አግባብ ውጪ የታሰሩትም በአስቸኳይ እንዲፈቱ በማለት ጠይቀዋል። በፓርቲው ላይ በስፋት ተከፍቷል ያለው የስም ማጥፋት ዘመቻም እንዲቆም አሳስበዋል። ዶክተር መብራቱ አለሙ በሰጡት ቃለ መጠይቅ ከየካቲት 9 እስከ 11 2017 ዓመተ ምህረት በነበረው የክልሉ ምክር ቤት ስብሰባ ተደርጓል ያሉት የህገ መንግስት ማሻሻያ የክልሉን ምክር ቤት አባላት ቁጥር የሚያሳድግና አዳዲስ የምርጫ ክልሎችን የሚያቋቁም እንደሆነ ጠቅሰው ሂደቱ የፌደራሉን ህገ መንግስት የሚቃረን እንዲሁም ለክልሎች ባልተሰጠ ስልጣን የተከናወነ ነው ብለዋል።
የህገ መንግስቱ አንቀጽ 103 ቁጥር 5ን ብታዩ የፌደራሉ የህዝብና ቤቶች ቆጠራ ውጤት ለተንተርስሶ ጥናት አድርጎ ብሔራዊ ምርጫ ቦርድ የምርጫ ክልሎችን አጥንቶ ለፌዴሬሽን ምክር ቤት ያቀርባል። የፌዴሬሽን ምክር ቤት ደግሞ ስልጣን ብሔራዊ ምርጫ ቦርድ አጥንቶ ያቀረቡትን የምርጫ ክልሎች መርምሮ ያጸድቃል ይላል። ፌዴሬሽን ምክር ቤት ነው የሚወስነው እንጂ የክልል ምክር ቤቶች በዚህ ጉዳይ ላይ ስልጣን የላቸውም። የኛ ይግባኝ
ተደረገ የተባለው ህገ መንግስታዊ ማሻሻያ ከፌደራሉ ህገ መንግስት ጋራ የሚቃረን ብቻ ሳይሆን በክልሉ ያሉትንም ዞኖች ህዝብ ቁጥር ከግምት አላስገባም ያሉት ዶክተር መብራቱ የፌደራል ህገ መንግስት ጉዳዮች አጣሪ ጉባኤ በጉዳዩ ላይ ትርጉም እንዲሰጥበት ፓርቲው ጥያቄ ማቅረቡን ገልጸዋል። ስለ ህገ መንግስታዊ ማሻሻያውና ስለ ፓርቲው አባላት እስር ጉዳይ በተመለከተ ከቤኒሻንጉል ጉሙዝ ክልል የኮሙኒኬሽን ቢሮ ኃላፊ አቶ መለሰ በየነ ስልክ በመደወል አስተያየት ለማግኘት ያደረግነው ጥረት ስብሰባ ላይ ነኝ የሚል መልስ በመስጠታቸው ለዛሬ ሊሳካልን አልቻለም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ተከታዩ ደግሞ ወደ አዲስ አበባ ይመልሰናል። ባለፈው ሰኞ ሌሊት ከምትኖርበት ህንፃ አምስተኛ ፎቅ ላይ ቁልቁል ወድቃ ህይወቷ ካለፈው ሞዴልና የማስታወቂያ ባለሙያ ቀነኒ አዱኛ ሞት ጋር በተያያዘ ተጠርጥሮ በቁጥጥር ስር የሚገኘው እጮኛዋ አርቲስት አንዱዓለም ጎሳ ተጨማሪ 13 ቀናት በእስር ቆይቶ ምርመራው እንዲቀጥል ፍርድ ቤት ማዘዙ ተገለጠ። ከጠበቃው ጋር ፍርድ ቤት የቀረበው አንዱዓለም ደግሞ የቀነኒ ህይወት ያለፈው በአደጋ እንደሆነ በመግለጽ ከእስር እንዲፈታ አመልክቶ ነበር። ቤካ አቶማ ጉዳዩን አስመልክቶ ዝርዝር አድርሶናል።
የአዲስ አበባ ፖሊስ ወንጀል ምርመራ ቢሮ ከሞዴልና የማስታወቂያ ባለሙያ ቀነኒ አዱኛ ሞት ጋር በተያያዘ ጠርጥሮ ያሰረውን አርቲስት አንዱዓለም ጎሳን ዛሬ ሐሙስ መጋቢት 13 ቀን 2017 ዓ.ም በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት አቅርቦ ተጨማሪ የምርመራ ጊዜ ቀጠሮ ጠይቆበታል። ሟች ቀነኒ አዱኛ ዋቆ ሰኞ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት ገደማ አምስተኛ ወለል ላይ ከሚገኘው የቤቷ የማብሰያ ክፍል በረንዳ በኩል ለጊዜው ምክንያቱ ባልታወቀ ሁኔታ ቁልቁል ወደ ምድር ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለችበት ወቅት ሕይወቷ ማለፉን የአዲስ አበባ ፖሊስ ኮሚሽን ትላንት አስታውቆ ነበር። የምርመራ መዝገቡን ለፍርድ ቤቱ ያቀረበው ፖሊስ ሞዴል ቀነኒ ሕይወቷ ባለፈበት ወቅት ፍቅረኛዋ አርቲስት አንዱዓለም በቤት ውስጥ እንደነበር ጠቅሶ የአስከሬን ምርመራ ውጤትን ጨምሮ የሰውና የሰነድ ማስረጃዎችን መርምሮ ለማቅረብ የ14 ቀን የምርመራ ጊዜ ጠይቆ ነበር። ለምርመራ የሚያበቃ በቂ ምክንያት የለም በሚል ተቃውሞ ማቅረባቸውን ለአሜሪካ ድምፅ የገለጹት የአርቲስት አንዱዓለም ጎሳ ጠበቃ አቶ ሊበን አብዲ ሁሴን የቀነኒ ሕይወት ያለፈው በአደጋ ነው የሚል ምላሽ መስጠታቸውን አስረድተዋል።
እኛ ለፍርድ ቤቱ ያሳሰብነው አደጋ እንደሆነ በዕለቱ በሰላም አብረው ውለው በቤት እንደገቡ እሷም ልደቷ ሊከበር ሳምንት ስለቀረው የልደት ፎቶ ሹት ስለነበረ ወደ ፎቶ ቤት አድርሷት በሰላም ውለው ማታም በሰላም ቤት እንደተገናኙ እራት በልተው በሰላም እንደተለያዩ በኋላ እሷ ስራ ሰራለሁ ብላ ወደ ኪችን ገብታ ቆይታ ሰራተኛዋ ሰክቶ ድምፅ ሰምቶ ወጥቶ ወድቃ እንዳገኛትና ጎረቤትን ለእርዳታ ጠርቶ ከጎረቤት መኪና ወደ ያኔት ሆስፒታል ወደ ሕክምና ይዟት ሄዷል። የሆስፒታል ስትደርስ ሕይወቷ አልፏል። ስለዚህ ቦታው ላይ እሱ ከመኖሩ ውጪ እና እሷ ወድቃ ከመገኘቷ ውጪ እሷን ሊገድል የሚችልበት ፖሊስ እንደሚለው ሞቲቭም የላቸው ሞቲቭም እንደሌለው በሰላም አብረው ውለው በሰላም አብረው እየኖሩ ነው ያሉት። ከጾም በኋላም ሽምግልና ለመላክ እና ጋብቻ ለመመስረት በሂደት ላይ ነው ያሉት። ስለዚህ እሷን ሊገድል የሚችልበት ምንም አይነት ምክንያት በሌለበት እንዲሁም የአስክሬን ምርመራ ውጤትም ራሷን ያጠፋችው ወይስ በሰዎች የሞተችው የሚለው በሐኪም ሳይረጋገጥ እሱ ቦታው ላይ ከመገኘቱ ውጪ አስቀድሞ ጸብ እንደነበራቸው እሷን ገፍትሮ እንደጣላት ማስረጃ ወይም መሰከር ፖሊስ ባላቀረበበት ሁኔታ በግድያ ወንጀል ተጠርጥሮ ሊታሰርም ጊዜ ቀጠሮም ሊቀየቀበት እንደማይገባ በዋስትና ሆኖ አዘኑን እንዲቀመጥ እና የፖሊስ ምርመራ እንዲቀጥል ነው እኛ ለፍርድ ቤቱ ያመለከትነው።
የግራ ቀኙን ክርክር ያደመጠው ፍርድ ቤቱ የአስከሬን ምርመራ ውጤትን ጨምሮ የሰውና የሰነድ ማስረጃዎችን አጠናቅሮ እንዲያቀርብ ለፖሊስ ተጨማሪ የ13 ቀናትን የጊዜ ቀጠሮ በመፍቀድ ለመጋቢት 17 ቀን 2017 ዓ.ም ቀነ ቀጠሮ ሰጥቷል። ለአሜሪካ ድምጽ ቤካ ቶማ ከአዲስ አበባ።
አዲሱን ዘጋቢያችንን ቤካ አቶማን አመሰግናለሁ። ክብራትና ክብራን፣ አሁን ወደ ዓለም አቀፍ ርዕሰ ጉዳይ ነው የምንሸጋገረው። ሩሲያ የተቆጣጠረቻቸውን የዩክሬን ግዛቶች እንደያዘች መቀጠል ትሻለች ይችላል። ሩሲያ በዩክሬን የምታካሄደውን ጦርነት ለማስቆም ዩናይት ስቴትስ የምታደርገው ጥረት በክሬምሊን ላይ ጫና እያሳደረ ነው። ይሁንና ሞስኮ አሁንም በቀጠለችው ጥቃት ተጨማሪ የዩክሬን ስፍራዎችን መቆጣጠሯ ታውቋል። የአሜሪካ ድምፁ ጄፍ ካስተር የላከውን የዚህን ዘገባ ዝርዝር እንግዲህ ወልዴ እንደሚከተለው ያቀርበዋል።
ዩክሬን ጦርነቱ ከጀመረ ወዲህ ከፍተኛ የተባለ የድሮን ጥቃት በሞስኮ ላይ ፈጽማለች። ቢያንስ 3 ሰዎች ሞተው 17 ተጎድተዋል። ያም ሆኖ በርካታ የሞስኮ ነዋሪዎች ጦርነቱን ለመርሳት እየሞከሩ ነው። ሌሎች በርካታዎች ደግሞ በክሬምሊን እና በአዲሱ የአሜሪካ አስተዳደር መካከል የሚደረገው ድርድር በቅርቡ ሰላምን ያመጣል የሚል ተስፋ አላቸው። ሩሲያውያን ይህን እንደ ድል ይቆጥሩታል። ግባቸውም ሩሲያ በኃይል የተቆጣጠራቻቸውን ስፍራዎች ለሚያካትት ድንበር ዓለም አቀፍ እውቅናን ማግኘት እንደሆነ ባለሥልጣናት በመናገር ላይ ናቸው። አሌክዛንደር ክራሚያሬንኮ የቀድሞ የሩሲያ አምባሳደር ናቸው።
በእኛና በኪቭ መካከል ስምምነት ሊኖር እንደሚችል ግልጽ ነው። አዲሱን የሩሲያ ድንበር እንዲሁም ከሶቪየት ኅብረት በፊት የነበረውን የዩክሬን ድንበር ሕጋዊ የሚያደርግ የሰላም ስምምነት መሆን አለበት።
በሞስኮ የሚገኙ በርካቶች ጦርነቱ ከመጠናቀቁ በፊትም አዲሱ የጂኦፖለቲካ ሁኔታን በደስታ ተቀብለዋል። የቭጌኒ ፊዮዶሮቭ በሩሲያ ምክር ቤት ዱማ የገዢው ፓርቲ አባል ናቸው።
This is a real victory. You can open champagne. Also, it cannot be lost. Russia must continue the offensive because no one canceled the ambitions of
ይህ እውነተኛ ድል ነው። ሻምፓኝ መክፈት ትችላለህ። ደግሞም መሸነፍ የለብንም። ሩሲያ ጥቃቷን መቀጠል አለባት፣ ምክንያቱም የአሜሪካን ፍላጎት ያስቆመ የለም። አዎ ፈርተውናል፣ ነገር ግን ዓለምን የመቆጣጠር ሐሳባቸውን አልተውም።
ከሶስት ዓመታት ጦርነት በኋላ 95,000 ሩሲያውያን ሕይወታቸውን እንዳጡ ገለልተኛ ነው የሚባለውና ሚዲያ ዞን የተሰኘው ብዙሃን መገናኛ አስታውቋል። ይህም ሆኖ ግን ክሬምሊን በጦርነቱ ቀጥላለች። ሕይወታቸውን ካጡ የወታደር ሚስቶችና እናቶች ጋር ውይይት ያደረጉት የሩሲያው ፕሬዚደንት ቭላድሚር ፑቲን በድርድሩ አሳልፈው የሚሰጡት ነገር እንደሌለ አስታውቀዋል።
We are not going to do that. We must choose for ourselves a version of the world that would suit us and that would ensure
peace. ያንን አናደርግም። ለኛ የሚስማማና ለሀገራችን ሰላም የሚያመጣ ዓለምን መፍጠር የኛ ምርጫ መሆን አለበት።
የፑቲን ነቃፊዎች ያሉትና የሚናገሩት ውጭ አገር ሆነው ነው። እነርሱ እንደሚሉት ክሬምሊን በድርድሩ አሳልፋ የምትሰጣቸው ነገሮች ይኖራሉ። ድንበርን በተመለከተ ግን ለጥያቄም የማይነሳ ጉዳይ ነው። አንቶን ባርባሽን ሪድል የተሰኘው የሩሲያ ትንተና ቡድን መሪ ናቸው።
ከጦርነቱ በኋላ ዩክሬን የጸጥታ መዋቅሯን እንዴት ታዋቅራለች በሚለውና በሌሎችም ጉዳዮች ላይ የሰጥቶ መቀበል ድርድር ሊኖር ይችላል። አዲስ የሚዋቀረውን የዩክሬን ጸጥታ መዋቅር በተመለከተ ሞስኮ ተሳታፊ መሆን ትሻለች። ዩክሬን ምን ማድረግና አለማድረግ እንደምትችል መቆጣጠር ትሻለች።
የአሜሪካና የዩክሬን የድርድር ቡድኖች ሳውዲ አረቢያ ላይ ንግግር ማድረጋቸውን ተከትሎ የሩሲያ ባለሥልጣናት ከአሜሪካ ባለሥልጣናት ጋር ለስብሰባ መቀመጡን በጉጉት እየጠበቁ ነው። ስብሰባው ይደረግ እንደው እስካሁን የታወቀ ነገር የለም።
እናመሰግናለን እንግዱ። ክብራትና ክብራን አድማይ ተመልካቾቻችን ከምሽቱ 3 ሰዓት በመቃረቡ ለዛሬ ያዘጋጀናቸውን በዚሁ መቋጨት ሊኖርብን ነው። ሌሎች በርከት ያሉ ዝግጅቶቻችንን በድረገጻችንና በሌሎች ማህበራዊ ገጾቻችን ላይ እናኖራለን። ነገ ከምሽቱ 3 ሰዓት ላይ ታዲያ ከልዩ ልዩ ቅንብሮች ጋር ነው የምንመለሰው። ለዛሬው በተቀሩት ባልደረቦችና እዚህ ስቱዲዮ በምትገኘው ብርሃን ኃይሉ አቀናባሪያችን ከተቀሩት ባልደረቦቻችን ጋር በመሆን በዚሁ ሰናበታለሁ። ያስተናገድኳቸው አሉላ ከበደ ነኝ። በእኔ በኩል መልካም ምሽት፣ ደህና እደሩ።